VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ሐምሌ 6 2013 ዓመተ ምህረት ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት መሰናዶች መካከል
እንደ አንድ ተማሪና እንደ አንድ ወጣት ለተለያዩ ማህበረሰብ ድርገቶች እንደመጠቀማቸው አንፃር እንዴት የተሳሳተ መረጃዎችንም ሆነ የጥላቻ ንግግሮችን በመለየት ለዛ መፍትሄ እንዴት እንደሚያበጁ ስልጠና ሰጥተናል።
በዩኒቨርሲቲ ተማሪዎች መካከል አብሮነትን እንዴት ማስፈን ይቻላል? አለመግባባት ውስጥ ሲፈጠሩስ በሰላማዊ መንገድ እንዴት መፍታት ይቻላል? ስንል ትናንት ካምቦ ዩኒቨርሲቲ ተማሪዎች ጋር የጀመርነው ውይይት ተከታይ ክፍል ዛሬ ምሽት ይደመጣል። I'm going to go to the hospital.
አመሰግናለሁ ሀብታሙ። ስድስተኛውን ሀገራዊና ክልላዊ ምርጫ ያሸነፈው ፓርቲ ለብሔራዊ መግባባትና መሰረታዊ ችግሮችን በመፍታት ላይ ትኩረት ሊያደርግ እንደሚገባ ምሁራን ተናግረዋል። ዘንድሮ በኢትዮጵያ የተካሄደው ምርጫ ሂደቱና ውጤቱ ከተለመደው የመገፋፋት ፖለቲካ ለመውጣት መስመር የሚከፈትበትና አዲስ እይታ የሚታይበት ይሆናል ብለው እንደሚያስቡም ምሁራኖቹ ለአሜሪካ ድምጽ ተናግረዋል። መንግስት በቀጣይ ሰላም በማረጋገጥ የህዝቡን ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት ቅድሚያ በመስጠት መስራት እንዳለበትም ጨምረው አሳስበዋል። ምርጫ ቦርድ ውጤቱን ይፋ ካደረገባቸው 423 የፌደራል ፓርላማ መቀመጫዎች ውስጥ በጠቅላይ ሚኒስትር አብይ አህመድ የሚመራው ገዢው ብልጽግና ፓርቲ 410ን በማሸነፍ መንግስት ለመመስረት የሚያስችለውን ቁጥር ማግኘቱ ተረጋግጧል። የተቀሩትን 15 መቀመጫዎች ተቃዋሚ ፓርቲዎችና የግል እጩዎች ማሸነፋቸውንም የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ዘገባውን ያደረሰን ዮናታን ዘብዲዮስ ነው። ላለፉት 3 ቀናት በጋራ መስራት በሚችሉባቸው ጉዳዮች ላይ ውይይት ያደረጉት ኢትዮጵያና ራሽያ ወታደራዊ ትብብር ማድረግ የሚያስችላቸውን ስምምነት መፈራረማቸውን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። የፋና ዘገባ እንደሚያመለክተው የሁለቱ ሀገራት ስምምነት የኢትዮጵያን ብሔራዊ መከላከያ ጦር በእውቀት በቴክኖሎጂና በአቅም እንዲያድግ በማድረግ ላይ ያተኮረ ነው። ስምምነቱ በኢትዮጵያና በራሽያ መካከል የኖረውን ግንኙነት ወደፊት የሚያራምደው መሆኑን የመከላከያ ፋይናንስ ዘርፍ ሚኒስቴር ዴታ ማርታ ሊዊጅ መግለጻቸውንም የፋና ዘገባ ጨምሮ ገልጿል። የተባበሩት መንግስታት የሰብአዊ መብት ድርጅት ኮሚሽነር ሚሼል ባሸሌት በአፍሪካውያንና የአፍሪካ ዝርያ ባላቸው ሰዎች ላይ የሚደረገውን ስር የሰደደ ስልታዊውን ዘረኝነትና ጥቃትን በሚመለከት ተጨባጭ እርምጃዎች እንዲወሰዱ ጥሪ አቀርበዋል። የድርጅቱ ከፍተኛ ኮሚሽነር እነዚህን ችግሮች ያስወግዳሉ ያሏቸውን ተከታታይ የውሳኔ ሐሳቦችን በተባበሩት መንግስታት የሰብአዊ መብት ጉባኤ ሪፖርት ላይ አካተዋል። ሪፖርቱ እንዲቀርብ የተደረገው ባለፈው አመት በዩናይትድ ስቴትስ ሚኒሶታ ውስጥ በአፍሪካ አሜሪካዊው ጆርጅ ፍሎይድ የተፈጸመውን ግድያ ተከትሎ ሲሆን ከፍተኛ ኮሚሽነሯ የፍሎይድን ግድያ አብይና ቁልፍ ክስተት ብለውታል። ምክንያቱም ሲገልጹም የዓለምን ትኩረት በአፍሪካውያንና የአፍሪካ ዝርያ ባላቸው ሰዎች ላይ ዘወትር ወደሚፈጸመው የሰብአዊ መብት ጥቃቶች እንዲዞር በማድረጉ መሆኑን ተናግረዋል። ሪፖርቱ በሕግ አስከባሪዎች እጅ የተፈጸሙ አደገኛ ክስተቶች ላይ ያተኮረ ሲሆን ኮሚሽነሯ እንዳሉት ጽፈት ቤታቸው ቢያንስ 190 በሚደርሱ አፍሪካውያንና አፍሪካዊ ዝርያ ባላቸው ሰዎች ላይ ስለተፈጸሙ ግድያዎች ሪፖርት እንደደረሳቸው ተናግረዋል። ከነዚህ ውስጥ 98% የሚሆኑት የተፈጸሙት በአውሮፓ፣ ላቲን አሜሪካና ሰሜን አሜሪካ ውስጥ ነው። የዩናይትድ ስቴትስ የበሽታ መከላከልና መቆጣጠር ማዕከል ሲዲሲ የኮቪድ-19 ክትባቶች ባልወሰዱ የዩናይትድ ስቴትስ ከተሞች በሆስፒታሎች ከፍተኛ የሆነ የህሙማን ቁጥር እየተመዘገበ ይገኛል ሲል አስታውቋል። ፕሬዝዳንት ጆ ባይደን ባለፈው ሳምንት ሰዎችን እያሳመኑ ለማስከተብ የማህበረሰብ ቅስቀሳ እንደሚያስፈልግ ተናግረው ነበር። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠር ማዕከል ሲዲሲ በመጪው ዓመት ትምህርት ቤቶች ሁሉ ክፍት እንዲሆኑና ተማሪዎችም ሙሉ ለሙሉ ወደ ትምህርት ቤቶች እንዲመለሱ ፈቅዷል። ይሁንና ተማሪዎችም ሆኑ አስተማሪዎች ሙሉ ለሙሉ ቢከተቡም ያፍና ፍንጫ መሸፈኛ ማድረጋቸው ግን ፖለቲካዊ ጉዳይ ሆኗል። ሪፐብሊካን ግዛቶች የሆኑት የአርካንሳና ቴክሳስ ግዛቶች ተማሪዎች ያፍና የአፍንጫ መሸፈኛ ማድረግ የለባቸውም ያሉ ሲሆን እንደ ካሊፎርኒያ ያሉ ዲሞክራቲክ ግዛቶች ደግሞ ሁልጊዜም አካላዊ መራራቅ መተግበሩ አስቸጋሪ ሲሆንም ያፍና መሸፈኛ ማጥለቁ አስፈላጊ መሆኑን ጠቁመዋል። ከዚሁ ከኮቪድ ዜና ጋር በተያያዘ የኮቪድ-19 ወረርሽኝ በምግብ ዋጋና ቅርቦት ላይ ባሳደረው ተጽዕኖ ምክንያት ባለፈው የፈረንጆቹ 2020 ዓመተ ምህረት በረሃብ የተጠቁ ሰዎች ቁጥር በእጅጉ መጨመሩን የተባበሩት መንግስታት ድርጅት ትላንት አስታውቋል። ድርጅቱ ባወጣው መረጃ መሰረትም በዓለም ዙሪያ ካሉ 3 ሰዎች አንዱ ወይም 2.37 ቢሊዮን የሚሆኑ ሰዎች ባለፈው ዓመት በቂ ምግብ አላገኙም። ይህም በአንድ ዓመት ብቻ 320 ሚሊዮን ተጨማሪ ሰዎች ለረሃብ መጋለጣቸውን የሚያሳይ ነው። ሁኔታውን ለመቀየር 10 ዓመታት ሊፈጅ እንደሚችል የመንግስታት ድርጅት ሪፖርቱ ጠቁሟል። አድማጮች ለሰዓት ያስኳቸው ዜናዎች ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን ለቀደሙ ዜና እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ማናቸውም አስተያየቶች ቢኖሯችሁ በማህበራዊ መገናኛዎቻችን በኩል አቀብሉን። አሁን ወደ ቀደመው መሰናዶ እንሻገር። ትናንት ምሽት ከተለያዩ የኢትዮጵያ ክፍሎች ወደ አምቦ ዩኒቨርሲቲ በመምጣት ትምህርታቸውን በመከታተል ላይ ካሉ ተማሪዎች ጋር ውይይት ጀምረናል። ውይይቱ በዩኒቨርሲቲ ተማሪዎች መካከል ያሉ አለመግባባቶችን በምን መልኩ መፍታት እንዳለባቸው የመከረ፣ ለተሻለ መቻቻል መደረግ የሚገባቸውን እርምጃዎችን ለማንሳሳት ያለመም ነው። ዘጋቢያችን ናኮር መልካ የመረው ውይይት ተከታይ ክፍል በመቀጠል ይደመጣል።
ጥሩ፣ ወደ ተግዳሮቶቹ እንሄዳለን። ህይወት በግቢ ፍጹም ቀላል አይደለም። የሚያስቸግሩ ነገሮች አሉ። ምን አይነት ተግዳሮት ገጠማችሁ? ሌላውንስ ተማሪ ምን አይነት ተግዳሮት ሊገጥመው ይችላል? ከመቻቻል አንጻር፣ አብሮ ከመኖር ከመተባበር አንጻር እነዛ ተግዳሮቶችንስ እንዴት አለፋችሁት? ስለዚህ እድሉን አሁን ለጴጥሮስ ልስጠው። ከጴጥሮስ ወደ አየለና ወደ ሊቀ እንሄዳለን።
እና ግቢ ከመጣሁኝ 3 አመት ነው። መጀመሪያ አካባቢ ፍሬሽ ተማሪ ያለን ብዙ ተግዳሮቶች ገጥመኛል። ለምሳሌ ልብስ እስከመዘረፍ ድረስ በተለያየ ምክንያት በተነሱ ችግሮች ተዛፈናል። ሌላው ደግሞ ነጠል ጫማ ራሱ ዩኒቨርሲቲ ውስጥ የማንጠቀምበት አጋጣሚ ተፈጥሯል። ምክንያቱም ለሩጫ ስለምንዘጋጅ ቤንስ ትጥቅን አስተካክለን ነው መንቀሳቀስ ያለብን በዛ ሰዓት። ምክንያቱም ውጪ ከወጣ በኋላ ምን እንደምፈጠር አታውቅም። ዶርም ውስጥ የሆነ ነገር አስቀምጠህ ተመልሼ አገኛለሁ ብለህ ራሱ ተስፋ አታደርግም። እና እንደዛ አይነት ብዙ ችግሮች አጋጥሞናል። ግን የቀስ በቀስ ተስተካክሏል። ኦሬዲ
ፍሬሽ ተስተካክሏል።
የተስተካከለው በሁኔታው ነው። ለምሳሌ ዩኒቨርሲቲ ራሱ ተቋሙ የራሱ እርምጃ ወስዷል።
ተማሪ ድጋሚ የማቀራረብ ሁኔታ ተፈጠረ።
ተረጋጋ። ብዙ በፒስ ፎረም በኩልም የተደረጉ ስራዎች አሉ።
እሺ፣ አመሰግናለሁ። ያው ብዙ ተግዳሮቶች ነበሩ። እኛ እንኳን ብዙ አልተቸገርንም። የሚቸገሩ ልጆች ነበሩ። በቋንቋ አንድ ችግር ነው ማለት ስልክ አንዳንድ የገጠር የመጡ ልጆች መግባባት አይችሉም። አንድ ቋንቋ ተናጋሪዎች አንድ አማርኛ የማይችሉ ልጆች ሊሆኑ ይችላሉ። ቋንቋ አይችሉም ማለት አይግባቡም፣ አይተዋወቁም። አይተባበቁም ማለት እርስ በርስ ይጠራጠራሉ። የምንጠራጠርበት ጊዜ ነበር እርስ በርስን። ያው 2009 ወደ ግቢ ስንመጣ ኮንዲሽኑ ጥሩ አልነበረም። ያው ጦርነቶች ምናምን ነበሩ፣ ሰልፎች ነበሩ፣ መላው ሀገሪቱ ውስጥ አለመረጋጋት ምናምን ነበረ እና በዚህ ምክንያት በጣም ችግሮች ነበሩ። ሰልፎቹ ምክንያቱ ባልታወቀ ሌላ ዩኒቨርሲቲ የሆነ የብሔር ተማሪ ሲሞት ለበቀል እዛ ከሌ ያ ብሔር ይሄን ብሔር ገደለ ምናምን በሚል በዚያን አንድን ብሄር የማሳደድ የማባረር እርስ በርስ የማባላት ከፌደራል ፖሊሶች ጋር የመጋጨት እንትኖች ነበሩ። በዚህ ምክንያት ትምርት ሁላ ትምርት ማንማርበት ግዛቶች ነበሩ። ተማሪዎች በርግጥ ሳይኮሎጂካልም ማውተጉት ነበር ይዛነ ከ2011 ወዲህ ትንሽ የመረጋጋት እንትን ነበር። እነዚህ አይነቶች ነበሩ።
እንዴት ተፈጠረ?
በርግጥ ሰው የሚችለው ነው የሚያረጋው። እኛ ተማሪዎች ነን የምንችለውን አርገናል። አንደኛ ተማሪዎች በዚህ በሰላም ፎረም የሚሆን በዛኛው ፕሮጀክቶች ፕሮጀክት ነበር ሰስተነብል ዳይሎግ የሚባለው። በዛም ይሁን አንድ ለምሳሌ አበቤና በቀለ ቢጋጩ አበቤ የሆነ ቤርስ ቢሆንና በቀለ ሌላ ቤር ቢሆን እነዛ የሁለቱ ልጆች ግጭት ወደ ቤር እንዳደግ እዛው ማስተረቅ ትንሽ ስራዎች ናቸው። እነዛ ለኛ ትንሽዎች ናቸው። እነዛን ልጆች እናስተርቃቸዋለን እንጨርሳለን። ነገሩ ከመስፋቱ በፊት የመጨረስ ስራ እንሰራለን። ሁለተኛ ትልቅ ፓናሉ ልጅቶችን በማዘጋጀት ምናወያያቸውና የርቅ አባገዳዎችን ጠርተን የሚጋበዙ ሰዎች ጋብዘናቸው ያስተረቅናቸው ሁለቱንም በሄር ያስተረቅናቸው ግዛቶች ነበሩ።
እኔ በገበውበት ወቅት ባለው ነባራዊ ሁኔታ ዩኒቨርሲቲው ጥሩ ሁኔታ ላይ ነው፣ ሰላም ነው። ምንድነው ትልቁ ተግዳሮት ሆኖ ያገኘ ነው እንደ ፎረሙ የ2011 ግጭት ጊዜ በተለይ የሐሰተኛ መረጃ እና የጥላቻ ንግግሮች በተለያዩ በድረገጾች እና በማህበራዊ ትስስሮች ላይ ይወጡ ነበር። እኛ እንደ ፎረሙ ይሄንን ተግዳሮት እንዴት መፍታት እንችላለን በማለት ከተወያየን በኋላ ተማሪዎች በመጀመሪያ ደረጃ ማይንድ ሴቶቻቸው ላይ ወይም ከስር መሰረቱ የመጡበት ሁኔታ ትክክል አይደለም። የትምህርት ስርዓቱም ሊሆን ይችላል በተለያዩ መንገዶች ያሉትም የታሪካዊ ጽሁፎችም ሊሆን ይችላሉ ያመጡት ችግሮች አሉ በማለት ለመጀመሪያ ስራ ያደረግነው ከተለያዩ የሲቪክ ማህበራቶች ጋር በመሆን ለተማሪዎች የማይንድሴት ስልጠና ተማሪዎች አመለካከታቸው እንዲቀየርና ተለያዩ ማንነቶች በምን አይነት መልኩ ማስተናገድ እንዳለባቸው የተለያዩ ስልጠናዎች ሰጥተናቸዋል። ከዛም ባለፈ እንደ አንድ ተማሪና እንደ አንድ ወጣት ለተለያዩ ማህበራዊ ትስስር ገጾች እንደመጠቀማቸው አንፃር እንዴት የተሳሳተ መረጃዎችንም ሆነ የጥላቻ ንግግሮችን በመለየት ለዛ መፍትሄ እንዴት እንደሚያበጁ ስልጠና ሰጥተናል። በዛም አማካኝነት ለውጡንም መሬት ላይ ወርደው አይተናል።
በአጠቃላይ 2010 እና 2011 በተለይ የኢትዮጵያ ዩኒቨርሲቲዎች የውጭው የፖለቲካው ግለቱ ወደ ዩኒቨርሲቲ የመጣበት ሁኔታ ነበር። ይሄ ምንድነው የዩኒቨርሲቲ ተማሪዎች እንደ አንድ የፖለቲካ ጫዋታ ሜዳ ሆኖ የሚሰሩበት የሚያገለግሉበት ጊዜ ነበር። በተለይ ደግሞ እኔ የተቀላቀልኩት ዩኒቨርሲቲ ማለት ነው። ከዚህ ጋር ተያይዞ ውጭ ላይ የሚነሱ ማንኛውም የፖለቲካ ሐሳቦች ዩኒቨርሲቲው ላይ ትልቅ የሆነ ተጽዕኖ ነበር። በተለይ ደግሞ አሉታዊ የሆኑ ተጽዕኖችን ዩኒቨርሲቲው ላይ ፈጥሯል። በተለይ ለእንደዚህ አይነት ነገር አዲስ ነበርኩኝና እንደገባው በመጀመሪያ ወር ተማሪዎች ሰልፍ ወጡ። በሰልፍ ላይ ደግሞ ከፌደራሎች ጋር ከጸጥታ አካላቶች ጋር ግጭት ተፈጠረ። ዩኒቨርሲቲው ላይ ወደ ዶርማችን ነው እንግዲህ የጸጥታ አካላቶች መጥተው የተለያዩ ተማሪዎችን ባገኙበት የመጡ ጭስ ቦምብ ምናምን በጣም ትላልቅ የሆኑ በጣም አስፈሪ የሆኑ ጉዳዮች ነበሩ በ2010 እና 11 ላይ ያጋጠሙን ማለት ነው። ምንድነው በአጠቃላይ ዩኒቨርሲቲው ላይ በተለይ አሁን ላይ እስካሁን ድረስ አሁን ያለው ሰላም ኔጌቲቭ ፒስ የምንለው ወይም ደግሞ ይሄ በግድ የሚመጣ ወይም ደግሞ የጸጥታ አካላቶች በጣም አንጃበው ምንም እንዳይንቀሳቀሱ የሚያደርግ አይነት የሰላም ሁኔታ ነው። በተለይ ዩኒቨርሲቲ ላይ አንዳንድ ቦታ ላይ ያለው ማለት ነው። ምንድነው ውጪ ላይ ያሉ ፖለቲከኞች ትላልቅ ፕሌይንግ ግራውንድ የጫወታ ሜዳ ያደርጉታል ዩኒቨርሲቲው ማለት ነው። በዚህ ምክንያት ግቢ ውስጥ ያሉ ተማሪዎች ነገሮችን ራሽናል በሆነ ወይ ምክንያታዊ በሆነ መንገድ ባለማየት የተለያዩ ሐሰተኛ መረጃዎችን በመጋራት በተለይ ደግሞ አሁን ላይ ደግሞ የማህበራዊ ሚዲያ ኤክሰስ ሁሉም ወጣቶች እየተጠቀሙበት ያለበት ሁኔታ ነውና ከዚህ ጋር ተያይዞ ትልቅ የሆነ ችግሮችን አሁንም ስቲል እየተፈጠረ ያለበት ሁኔታ ነው ያለው። ይሄን ለመፍታት የተለያዩ አካላቶች ባለድርሻ አካላቶች ዩኒቨርሲቲ ውስጥ የሚያሉት እየሰሩ ነው ያለው ለመፍታት የተፈቱ ችግሮችም ይያሉ ለመፍታት። ምክንያቱም አንድ ችግር በአንድ ለሊት በአንድ ጀምበር ሰው የሚደረግ ነገር አይደለምና ሰላም በመሰረቱ በሂደት የሚመጣ ጉዳይ ነው። በአንዴ ለናመጣው ማንችለው ጉዳይ ስለሆነ እየተሰራበት ነው ያለው። የተሰሩ ጉዳዮችም አሉ። እንደ ሰላም ፎረም ብዙ እንቅስቃሴዎችን አድርገናል። በተለይ ለዚህ ለግጭት ተጋላጭ ናቸው የሚባሉ ግለሰቦችን በመለየት ለነዚህ ተማሪዎች የለየት ያለ እንዴት ነው ሰላምን እንዴት ነው ማምጣት የሚቻለው ግጭትን በምን አይነት መንገድ መፍታት ይቻላል በሚል ዙሪያ ላይ የተለያዩ ውይይቶችን አድርገናል። ይሄ ውይይትም ትልቅ የሆነ ስኬትን ውጤትን አስመዝግቧል ብዬ አስባለሁ።
ሰላም The first time fresh year learn the beast and the class name sinessa betam denget anaber namna after that second year learn I guess betam kaftany yone gichu tanasba naber even sitoch gorm lay yemetu memmatas nam sitoch hono memmatas nam jemro naber na like yezan gize yayeno neger betam like psychologically betam gochtonal namna ሌላኛው ነገር ደግሞ ትምርታችንን በስነስርዓት አልተማርንም ላይክ በጣም ተስተጓጉለናል ለምን ለመናገር እኔ አሁን እንደተማርኩኝ አልቆጥረውም ምክንያቱም በመሃል ግጭት ነበር እና ምን በዛሬ ደግሞ ኮሮና መጣ ከዛም በኋላ ደግሞ you know በዚህ ምክንያቶች በቃ ትምርቴ ላይ በጣም መስተጓጉል ፈጥሮብኛል
ከነዛ መካከለ የተፈቷሉ ባንቺ ትረት ካንቺ ጋር ባሉ ጓደኞችሽ ትረት ወይ ደግሞ በሌላ አማካሪ ሊሆን ይችላል እንዴት ተፈታ ለወደፊቱ አሁን መፈታት አለበት ምንም ነገር ካለ
ያው እንግዲህ የተፈታው ግቢ ውስጥ በጣም ብዙ ፓነል ዲስከሽንም ተዘጋጅቶ ነበርና ከዛም በኋላ አይ ጌስ ተማሪውም የምር አንደርስታንዲንግ አግኝቷልና ከዛ በኋላ ብዙ እንትን አልነበረም ብጥብጥ ምናምን አልነበረምና ያው እንግዲህ ባጠገባችን የነበሩ ሰዎችንም ኤጁኬት እናደርግ ነበር ላይክ በሂስትሪ ምናምን ሳይሆን የምርም ደግሞ መሪት ላይ ወርዳችሁ ሂዝ ዮር ፍሬንድ ምናምን ምናምን እያለ አላ እንደማባባት so በማባባት ተፈታኝ
እሷ ናቸው ብዙ ጊዜ ያው ሴቶች ተማሪዎች እንደመሆናችን እኛ አካባቢ ምንም ነገር አይፈጠርም ሁላ ወንዶች ዶርም የሚገኝ ብጥብጥ ተነስቶ ዛተቃጥሎ ነው እኛ ስልካችን ፊልም ያየን ስልካችን ላይ ነው እና ተዛጋን ምንም ነገር ያን ያክል ሴቶች ዶርም ፍሽል ላይ አይፈጠርም ነበር ግን መጨረሻ አካባቢ የሚገርም በር እየሰበሩ ሴቶቹ ናቸው በር እየሰበሩ መቀጣቀጥ ማምንና በጣም
ሚከ አክሽን ፊልም ነበር አሁን ይሄንን ይሄ የመለያየቱ ሁኔታ አንዱ ሌላው መጥቶ የማጥቃቱን ለማጥቃት ሞከረ የማረጉን ሁኔታ እንዴት ፈታችሁት እናንተ ወይም ደግሞ ሌላው አካል እንዴት ፈታላችሁ በወቅቱ
በመፍታት ደረጃ አምናችሁ ይሄን ያለው ግን አሁን ላይ ዝም ያለው አንድ ሁሉም ሰው ቢዚ ሆነና ለመፈጥም የሆነ ፋታ አልሰጠውም የሚለው መሰለኝ ሁለት እንግዲህ ተገንዝቦ ይሆነው አላቀፍ
ያልተፈታም ካለ እንዴት እንፍታው ለፊቱ አሁን ይሄ ተግዳሮት መቀጠል የለበትም አንድ ላይ ላርገው ጥያቄውን በዛው ተቀጣያለሽ አንቺ ነገም ችግሮች አሉ ከችግር ነፃ የሆነ ዓለም ልንፈጥር አንችልም ግን ችግሮቹን መቀነስ የሚያመጡትን ተጽዕኖ መቀነስ ይቻላል ያንን ተጽዕኖ ለመቀነስ የሚፈጠረውን ችግር ለመቀነስ ምን መደረግ አለበት ላይ ነው አሁን ዲስከስ እናደርገው እንዴት አድርገን ጥሩ ነገሩን እናጉላ ቀድም ያነሳችሁትን ነገር እንዴት አድርገን ይሄን ደግሞ ይዘን ወደ ቤተሰብ ወደ መጣንበት ከተማ ወደ መጣንበት ክልል እንሂድ ወይ ወደ መጣንበት አካባቢ
ኮሮናና በዚህ ስለይት ፈጣጥፎ ጣቶችን እጅግ አርግና መሰግናለን ይሁድ የዚህ ውይይት የመጨረሻ ክፍል በነገው ዕለት ይሰማል የፓርኪንሰን ህመማን ድጋፍ ማህበር በኢትዮጵያ ከተመሰረተ 12 ዓመት ይሆናል የድርጅቱ መስራች ክብራ ከበደ ተሰኛለች ማህበሩ ከተመሰረተ ጀምሮ በበሽታው ዙሪያ ግንዛቤ ለመፍጠር የእግር ጉዞዎች የውይይት ምሽቶች ተዘጋጅተዋል ህሙማንም የገንዘብና ህክምና ድጋፍ እንዲያገኙ በማመቻቸት ላይ ይገኛል ይሁንና ስራቸው ለማስፋት ኮቪድ-19ን ጨምሮ እጅግ ብዙ ጋሪጣዎች እየገጠሟቸው እንደሆነ ክብራ ለአሜሪካ ድምጽ ገልጻለች የደንገረመው ከክብራ ጋር ቆይታ አድርጋ ተከታዩን አስተናርታለች
የኢትዮጵያ የፓርኪንሰንስ ህሙማን ማህበር መስራች የሆነችው ክብራ ከበደ ተወልዳ ያደገችው በትግራይ ሲሆን ባለሙያ ዩኒቨርሲቲ በግብርና ዲግሪ ከኖርዌይ ደግሞ የአካባቢ ጥበቃ ተመርቃ ወደ ሀገሯ ከተመለሰች በኋላ በግብረሰናይ ድርጅት ውስጥ እየሰራች ከሁለት ልጆቿ ጋር ትኖር ነበር። ከ20 አመት በፊት ግን በድንገት ሰውነቷና አንደበቷ መተሳሰርና መዳከም ጀመረች። በየሄደችባቸው ሆስፒታሎች በሙሉ ከሰው የተለየ በሽታዋን የሚረዳላትና የሚያውቃላት ላልነበረ እንደምንም ብላ ከሀገር በመውጣት ወደ አሜሪካ ተጓዘች በዛ በተደረገላት ምርመራም በሽታሽ ፓርኪንሰንስ ነው ሲሉኝ ህመሜን ማወቁ በራሱ አስደስተኝ ትላለች
እኔ መጀመሪያ ዳን ግን ነበረኝ ምክንያቱም እንደማላቀም እኔ ትስ አመት ያህል ወይስ ግዴ ዳን ግን ያንንም ደግሞ ነው ሲያል እና ነው ከፍተኛ ከሆነ አሜሪካ ጀም አዲስ ነው ነው ማለት ነው ማለት ነው ደስ አለኝ ነው እና ምን ሄደ ሲባል የሆነው በማሽባጣው እሱ ማለት
ፓርኪንሰንስ ማለት ካይምሮ ጋር የሚገናኘው የነርቭ ስራ ችግር ሲሆን በህሙማን ላይ እንቅስቃሴን የሚገድብ ሰዎች ሚዛናቸውን ጠብቀው እንዳይንቀሳቀሱ የሚያደርግ ሲሆን የመገጣጠሚያዎች መጠንከርና ለመተጣጠፍ ማዳገትን የሚያመጣ በሽታ ነው። በዚህ በሽታ የተጠቁ ህሙማን የድካም፣ የእረፍት ማጣት፣ የአንደበት መተሳሰር፣ የአፍንጫ የመሽተት አቅም መቀነስ፣ ሽንትን የመቆጣጠር አቅም ማነስ፣ በፊት ላይ ምንም እንቅስቃሴ አለማሳየትና ሌሎች ሰፊ ችግሮች ያጋጥማቸዋል። በወቅቱ እኔ አቅሙ ስለነበረኝ ወደ ውጭ ሀገር ተጉዤ በመመርመር በሽታዬን አወኩት የምትለው ክብራ ማስታገሻ እንጂ መዳኛ የሌለው የፓርኪንሰን ህመም በተመለከተ ወደ ኢትዮጵያ ስትመጣ ግንዛቤው ባለመኖሩ ይህን ማህበር ለማቋቋም እንደተነሳችም ትናገራለች። ክብራ በማህበሩ ውስጥ ስለሚሰጧቸው ድጋፎች እንዲህ ታስረዳለች። ኢትዮጵያ ውስጥ የህክምና ባለሙያዎች ስለ ፓርኪንሰን የሚማሩት አንድ ምዕራፍ ብቻ በመሆኑ የፓርኪንሰን ህመሙን ሲያጋጥማቸው በሽታውን በቀላሉ ለመለየት ይቸገራሉ የምትለው ክብራ ማህበሩ በአሁን ሰዓት ለአዲስ ተመራቂ ሐኪሞችም ስልጠና ይሰጣል ትላለች። በተጨማሪም የሰውነት እንቅስቃሴና የንግግር ክህሎቶችን የሚያስረው የፓርኪንሰን በሽታ የተነሳም ብዙዎች ኑሯቸውን ለመክፋት መሰረታዊ የሆነ ለእንቅስቃሴ የሚያግዙ ከዘራዎች መጸዳጃ ቤት ውስጥ ለመቀመጥ የሚረዷቸው መቀመጫዎች የምግብና የቤት ኪራይ ለሚያሻቸው ማህበሩ እንደሚያግዝ ትገልጻለች። ክብራ የፓርኪንሰንስ ችግር ሰፊ ሆኖ ሳለ ባለባቸው የአቅም ውስንነት የተነሳ ከአዲስ አበባ ወጥቶ መስራት እንዳልቻሉና በተለይም ኮቪድ-19ን ጨምሮ የተለያዩ ተግዳሮቶች እንዳሉባቸውም ታስረዳለች። የኢትዮጵያ ፓርኪንሰንስ ድጋፍ ማህበር በአሁን ሰዓት ከ700 በላይ አባላት እንዳሉት ክብራ ከበደ ገልጻልኛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ኤደንና እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚደመጥ ልዩ የወጣቶች መርሃ ግብርም ነው። አሁን ደግሞ አጫጭር ስፖርት ዜናዎችን የምንሰማበት ሰዓት ላይ ደርሰናል። ወደዚያው እናመራለን። ለጀመሩ ሁለት ሳምንታት የቀሩትን ኦሎምፒክ የምታዘጋጀው የጃፓኗ የቶኪዮ ከተማ ያስተላለፈችውን የአስቸኳይ ጊዜ አዋጅ ማስፈጸም ጀምራለች። አስቸኳይ ጊዜ አዋጁ ባሳለፍነው ሳምንት መገባደጃ ላይ የወጣበት ምክንያት በሀገሪቱ እየተስፋፋ የመጣውን የኮሮና ቫይረስ ስርጭት ለመግታት ነበረ። በዚህ መሰረት በሁሉም ውድድር ማካሄጃ ስፍራዎች ተመልካቾች እንዳይገኙ ተወስኗል። ባለስልጣናት የሀገሪቱ ዜጎች ውድድሮችን በቴሌቪዥን መስኮት ብቻ እንዲከታተሉ ጥሪ አቅርበዋል። በተደጋጋሚ የተሰበሰበው የህዝብ አስተያየት ኦሎምፒክ በሀገሪቱ መካሄዱ የብዙሃን የጤና ስጋት መሆኑን አመላክቷል። ዘገባው የሮይተርስ ነው። የእንግሊዝ ብሔራዊ ቡድን ለአውሮፓ ዋንጫ ባለቤትነት ከጣሊያን አቻው ጋር ያደረገው ጨዋታ በጣሊያን ቡድን አሸናፊነት ተጠናቋል። ውድድሩ የተጠናቀቀበት ሁኔታ አስቆጫቸው ደጋፊዎች በጥቁር ተጫዋቾች ላይ ያሰሟቸው ዘረኝነት የተቀላቀለባቸው አስተያየቶች ቁጣና ውግዘትን አስከትለዋል። ጨዋታው የተጠናቀቀው አሸናፊውን ለመለየት በተሰጡ ፍጹም ቅጣት ምቶች ነበር። የእንግሊዝ ደጋፊዎች ታዲያ ፍጹም ቅጣት ምት በሳቱ ሶስት ጥቁር ተጫዋቾች ላይ በበይነ መረብ ላይ ስድብና ማስፈራሪያዎችን አከታትለዋል። ይህን ከበጎ ያልቆጠረው የእንግሊዝ እግር ኳስ ማህበር በተጫዋቾች ላይ የተቃጡ አስተያየቶችን አውግዟል። ውድድሩ ከመጀመሩ በፊት የብሔራዊ ቡድኑ አባላት በመንበርከክ የዘር መድሎ ይቀር ዘንድ አለኝታነታቸውን ቢያሳዩም ወሳኙ ጨዋታ በጣሊያን አሸናፊነት ከተደመደመ በኋላ ግን የወትሮው የዘረኝነት መልእክቶች አንሰራርተዋል። የእንግሊዝ እግር ኳስ ማህበር የዘረኝነት አስተያየት ያነጣጠረባቸውን ተጫዋቾች እንደሚደግፍና ለአስተያየቶቹ ተጠያቂ በሚሆኑት ላይም ከረር ያለ ቅጣት እንደሚያስተላልፍ አስታውቋል። በትናንትናው ጨዋታ የፍጹም ቅጣት ምቱ የመከነባቸው ጥቁር ተጫዋቾች ቡካዮ ሳካ፣ ማርከስ ራሽፎርድ እና ጄደን ሳንቾ ናቸው። በተለይ ራሽፎርድ በግንቦት ወር ከተካሄደው የዩሮፓ ሊግ ማጠቃለያ ጨዋታ ጀምሮ የዘረኝነት መልእክቶች ሲደርሱት ነበር። የለንደን ፖሊስም በማህበራዊ መገናኛዎች የተሰራጩ የዘረኝነት ጥቃት መልእክቶችን እመረምራለሁ ብሏል። ዘገባው የአሶሺየትድ ፕሬስ ነው። የመካከለኛ ክብደት ቦክስ ቻምፒዮኑ ማኒ ፓኪዮና ኤሮል ስፔንሰር ጁኒየር ከአስር ቀናት በኋላ ለመፋለም ቀነ ቀጠሮ ይዘዋል። ፓኪዮ በቦክሰኝነት ዘመኑ 39 ተፋላሚዎችን በዘረራ ሲረታ፣ ስፔንሰር በበኩሉ 21ን ከወለል አገናኝቷል። በላስ ቬጋስ ቲሞባይል አሬና ለመቧቀስ ያቀዱት ሀያላኑ WBC እና IBC የተሰኙ የዘርፉን ክብሮች ለመቀዳጀት ይሻሉ። በሀገሩ ፊሊፒንስ የህዝብ እንደራሴ የሆነው ማኒ ፓኪዮ ከሁለት ዓመታት ወዲህ የመጀመሪያ ውድድሩ ነው። ከስፔንሰር ጋር የሚያደርገው ፍልሚያ ቀላል እንደማይሆን የጠቆመው ፓኪዮ፣ ይሁንና ለደጋፊዎቹ ጥሩ ፍልሚያ ማሳየት ስለሚፈልግ 147 ፓውንድ ከሚመዝነው ቻምፒዮኑ ስፔንሰር ጋር ለመግጠም እንደወሰነ ተናግረዋል። የ31 ዓመቱ ስፔንሰር በበኩሉ ፓኪዮን እንደሚጨርሰው የዛተ ሲሆን ውድድሩን ማሸነፍ ታላቅ ፍላጎቱ እንደሆነ መናገሩን አሶሺየትድ ፕሬስ ዘግቧል። ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።